ይህ በምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ምሕረቱን ያልነፈገን እግዚአብሔር አምላካችን ዛሬ በዋልንበት ስፍራ ሁሉ በሰላም ውስጥ ጠብቆናል። በእውነት በመውደቃችን በመዛላችን አልፈረደብንም። እግዚአብሔርን እጅግ አድርገን እናመሰግናለን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። ምናልባት አንዳንዶቻችሁ በህብረት አንድ ላይ ሆናችሁ፣ ሌሎቻችሁ ደግሞ ለየብቻችሁ እንደ ሁኔታው ራዲዮናችሁን ከፈት አድርጋችሁና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ ከጌታ ማዕድ ለመመገብ የቀረባችሁ ብዙዎቻችሁ ልትኖሩ ትችላላችሁ። እግዚአብሔር በእያላችሁበት ስፍራ ይባርካችሁ ስንል እጅግ ደስ ይለናል። የጌታ መገኘት ለሁላችንም መጽናናት ነውና፣ ባለፈው ክፍለ ጊዜ እንደገለጽነው ከዛሬ ጀምሮ ለተወሰኑ ሳምንታት ከአንደኛ ሳሙኤል መጽሐፍ ጥናታችንን በጌታ መንፈስ ቅዱስ መሪነትና አጋዥነት አንድ ላይ እንመለከታለን ማለት ነው። በእውነት ጌታ እግዚአብሔር አምላካችን እኔ አምናለሁ እያንዳንዷን ነገር ደግሞ ገላልጦ ያስተምረናል። ብዙውን ቆቅልሽ የሆኑብን ነገሮች ደግሞ እግዚአብሔር እንደሚፈታልን እኔ አምናለሁ። ከዚሁ ከመጽሐፍ ቅዱሳችን የተለያዩ መጽሐፍቶችን ስናጠና ጌታ መንፈስ ቅዱስ ጥያቄዎቻችን እንደፈታ ሁሉ በዚህም በአንደኛ ሳሙኤል ውስጥ ጥያቄ የፈጠሩብንን ነገሮችና እስከ ዛሬ ያልገቡንን ነገሮች አዎ አስተማሪው መንፈስ ቅዱስ እንደሚፈታልን እኔ በእምነት ይህንን እናገራለሁ። እግዚአብሔር እየተመሰገነ ይሁን። እንግዲህ ዛሬ መግቢያውንና ምዕራፍ 1 እስከ ቁጥር 18 ያለውን አብረን አንድ ላይ እንመለከታለን። እስቲ ይህንን ጌታ በዚህ ዝማሬ ከፍ ከፍ እናድርግ።
እግዚአብሔር ይክበር ይመስገን። የሚወደስ መከበር የሚገባው ምስጋናም የሚገባው አምላክ ነውና እነት እግዚአብሔርን ወድቀንም ቢሆን ወዳጆቼ ብናመሰግነው ያንስብናል። እግዚአብሔር ይክበር ይመስገን። በዝማሬ ያገለገለን ወንድማችንን መስፍን ጎቶን እግዚአብሔር አብዝቶ ይባርከው። እናመስግን። እግዚአብሔር ሆይ አንተ መከበርና መወደድ ይገባሃል። እርቅ እንጂ ጌታዬ ሆይ ባንተ ዘንድ ጥፋት የማይገኝብህ ፍቅር እንጂ ጥላቻ የማይገኝብህ አምላክ ነህና እጅግ አድርገን እናመሰግናለን። ለሰው ልጆች ያለ ሐሳብ ቅዱስ ነው። ዲያብሎስ ጠላታችን ለኛ ሞታችንን ይመኛል። አንተ ደግሞ ከዚህ ልጆችን ትታደጋለህ። በፍቅር አይኖች ለትለት ትጠብቀናለህ። ስለዚህም ደግሞ ዛሬን ደርሰን እነሆ የተቀደሱትን ስሞችን እንድንጠራ ለዚህ በቅተናልና ደስ ይለናል። ጌታ ሆይ ክብር ተመስገን። አባታችን ሆይ እዚህች ጊዜ ደግሞ ዛሬ ጀምረን ልንማረው ያልነውን የአንደኛ ሳሙኤልን መጽሐፍ እግዚአብሔር ሆይ እንድትባርክልን፣ ከዚህም መጽሐፍ ለሕይወታችን የሚረባውን ቁም ነገር እግዚአብሔር ሆይ እንድትሰጠን እንድታስተምረን እንለምናሃለን። አቤቱ መድኃኒታችንና ጌታችን ሆይ ቤታችንን፣ ቤተሰባችንን፣ አገራችንን፣ ምድራችንን፣ ጎረቤቶቻችንን ሁሉ ባርካቸው። እግዚአብሔር ሆይ ስምህ ለዚህ ሁሉ ለዘላለም የተመሰገነ ይሁን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። ጮች በዛሬው ምሽት ክፍለ ጊዜያችን እንግዲህ እግዚአብሔር ረድቶናል የምንመለከተው የመጽሐፈ ሳሙኤልን መጽሐፍ ይሆናል። ዛሬ በማስቀደም የምንሰጣችሁ መግቢያውን ነው የሚሆነው። ወዳጆች በአይሁዳውያን አመለካከት የአንደኛ ሳሙኤልና የሁለተኛ ሳሙኤል መጻሕፍት እንደ አንድ መጽሐፍ ነው የሚወሰዱት። አስተዋላችሁ? በአይሁዳውያን አመለካከት የአንደኛ ሳሙኤልና የሁለተኛ ሳሙኤል መጻሕፍት እንደ አንድ መጽሐፍ ነው የሚወሰዱት። እኛም በዚያ መልኩ ልንቀበለው ይገባል። በላቲን ቋንቋ የተተረጎመ መጽሐፍ ቅዱስ ከአራቱ የነገስታት መጻሕፍት የመጀመሪያው አድርጎ ነው የሚያቀርባቸው። ስለዚህም የሳሙኤል ስም የሚያያዘው ከመጀመሪያዎቹ ሁለት የታሪክ መጻሕፍት ጋር ነው ማለት ነው። ምንም እንኳን አብዛኛውን የመጽሐፉን ክፍል የጻፈው እርሱ ቢሆንም፣ ልብ በሉ፣ አብዛኛውን የመጽሐፉን ክፍል የጻፈው ሳሙኤል ራሱ ቢሆንም የመጽሐፉን ስም ከርሱ ጋር የምናያይዘው ግን ጻፊው እርሱ ስለሆነ አይደለም። መጽሐፉን ከሳሙኤል ስም ጋር የምናያይዘው በመጽሐፉ ውስጥ የእርሱ ታሪክ በመጀመሪያ በመቅረቡ ነው። ይባላችሁ መጽሐፉን ከሳሙኤል ስም ጋር የምናያይዘው በመጽሐፉ ውስጥ የርሱ ታሪክ በመጀመሪያ በመቅረቡ ነው። ሳኦልና ዳዊትንም ቀብቶ ያነገሳቸው እርሱ በመሆኑ ነው። እስከ ምዕራፍ 25 ድረስ አንደኛ ሳሙኤልን የጻፈው ሳሙኤል እንደሆነ ይታሰባል። የሳሙኤል ሞት የሰፈረውም በዚሁ ምዕራፍ ነው። እነዚህን መጻሕፍት ለፍጻሜ ያበቋቸው ግን ናታንና ጋድ እንደነበሩ ከአንደኛ ሳሙኤል ምዕራፍ 10 ቁጥር 2 እና ከአንደኛ ዜና መዋዕል ምዕራፍ 9 ቁጥር 9 እንመለከታለን። የሳሙኤል መጻሕፍት በሰፊው የሚታወቁ ታሪኮችን ይዟል። ስለ እስራኤል መንግስት መቋቋም የምንመለከተው ከነዚህ መጻሕፍት ነው። ያህናንና የትንሹ ሳሙኤልን ታሪክ የምናገኘው በእነዚህ መጻሕፍት ነው። ወዳጆቼ የጎልያድና የዳዊት እንዲሁም በዳዊትና በዮናታን መካከል ስለነበረው ወዳጅነት የምንመለከተው ከነዚህ መጻሕፍት ነው። ሳኦል ባይንዶር የነበረችውን ጠንቋይ ስለመገብኘቱና በሁለተኛ ሳሙኤል ቁጥር 7 ላይ እግዚአብሔር ከዳዊት ጋር ያደረገውን ቃል ኪዳን የምንመለከተው ከነዚሁ መጻሕፍት ነው። ዳዊት ወዳጆቼ ከቤርሳቤ ጋር ስላደረገው ኃጢያትና እንዲሁ ስለ ልጁ ስለ አቤሴሎም አመጽ የምንመለከተው ከነዚሁ መጻሕፍት ነው። እግዚአብሔር በትንንሽ ሰዎች መጠቀም እንደሚችል ከመጽሐፈ መሳፍንት ተመልክተናል። ከነዚህ ሰዎች አብዛኛዎቹ የተለያየ ደካማ ጎን ያላቸው ነበሩ። ታሪካቸው ለኛ ደካማነታችንን ለተቀበልን ሰዎች ማበረታቻ ሊሆነን ይችላል። በአንደኛና በሁለተኛ ሳሙኤል መጻሕፍት ግን ሐናን፣ ካኑኤሊን፣ ሳሙኤልን፣ ሳኦልንና ዳዊትን የመሳሰሉ አስደናቂ ሰዎችን ታሪክ እንመለከታለን። መጻሕፎቹን በማጥናት ወደፊት በገፋን ቁጥር ስለ ሰዎቹ ያለን ዕውቀትም እያደገ ይሄዳል። እዚህ ላይ ወዳጆቼ ሶስት ነገሮችን የአንደኛና የሁለተኛ ሳሙኤል መጻሕፍት አብይ ሐሳቦች አድርጎ መውሰድ ይቻላል። የመጀመሪያው ጸሎት ነው። አስተዋላችሁ? የአንደኛና የሁለተኛ ሳሙኤል አብይ ሐሳቦች አድርጎ ሶስት ነጥቦችን መውሰድ ይቻላል። የመጀመሪያው ጸሎት ነው ብለናል። አንደኛ ሳሙኤል በጸሎት ይጀምራል። ሁለተኛ ሳሙኤል ደግሞ በጸሎት ይደመደማል። ጻፍ አድርጉ። አንደኛ ሳሙኤል በጸሎት ይጀምራል። ሁለተኛ ሳሙኤል ደግሞ በጸሎት ይደመደማል። በሁለቱ መካከለ ደግሞ ብዙ የተለያዩ ጸሎቶች መደረጋቸውን መመልከት ይቻላል። እንደ መጻፉ አብይ ሐሳብ መውሰድ የሚቻል ሌላው ጉዳይ ደግሞ የእስራኤል መንግስት መመስረት ነው። የእስራኤል ሕዝብ የሚመራው በእግዚአብሔር ነበር። አስተውሉ። የእስራኤል ሕዝብ የሚመራው በእግዚአብሔር ነበር። በኋላ ግን ንጉሥ ሲያነግስ እንመለከታለን። በሁለተኛ ሳሙኤል ምዕራፍ 7 የምንመለከተው ወደፊት የምንመለከተው እግዚአብሔር ከዳዊት ጋር ያደረገው ቃል ኪዳን ከፍተኛ ግምት የሚሰጠው ነው። ወደፊት ስለዚህ መንግሥት የምንለው ይኖረናል። እንደ መጻፉ አብይ ሐሳብ ሊወሰድ የሚቻለው ሐሳብ ደግሞ ተመልከቱ። ሌላው ሐሳብ ደግሞ የነቢያት አገልግሎት መጀመር የሚለው ነው። እስራኤል በእግዚአብሔር የበላይ አስተዳዳሪነት በመተመረበት ዘመን ምሪት የሚያገኙት በክህነት አገልግሎት አማካይነት ነበር። ካህናት ኃላፊነታቸውን መወጣት ሲያቅታቸውና እንዲሁም ነገስታት መነሳት ከጀመሩ በኋላ ግን እግዚአብሔር ካህናትን ገለል አደረገና በነቢያት አገልግሎት መጠቀም ጀመረ። ይህም ከመሻሻል ይልቅ የበለጠ መውደቅን በእስራኤል ሕዝብ ላይ ማምጣትን ወደፊት እንመለከታለን። የእስራኤል መንግስት መነሳት ከፍተኛ ስፍራ ተሰጥቶታል። አንደኛና ሁለተኛ ሳሙኤልም ስለዚህ መንግስት ጅማሬ ይናገራሉ። ይህም በብሉይም ሆነ በአዲስ ኪዳን በጣም አስፈላጊ ርዕሰ ጉዳይ ሆኗል። አዲስ ኪዳን የሚጀምረው የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በሚለው የመጥምቁ ዮሐንስ ጥሪ ነው። ማቴዎስ ምዕራፍ 3 ቁጥር 2ን ይመለከቷል። የማቴዎስ ወንጌል ምዕራፍ 3 ቁጥር 2ን መመልከት ይቻላል። እዚህ ላይ ወዳጆቼ ይህ ክፍል የሚናገረው በሳሙኤል መጽሐፍት ስለተነገረው ስለ ብሉይ ኪዳን መንግስት መመስረት ነው። ይህ መንግስት የተጀመረበት ወቅት አለው። የሚያስተዳድራቸውም ሰዎች አሉት። መንግስታትን መለዋወጥ ወይም ያስተዳደር ስርዓቱን መለዋወጥ ብቻውን መፍትሄ አይሆንም። ችግሩ ያለው ከሰዎች ነው። የመንግስት መኖር የእግዚአብሔር በጎ ፈቃድ ነው። አስተዋላችሁ? ስለዚህም አንድ ቀን የርሱ የሆነውን ንጉስ በዚህ ምድራዊ ዙፋን ላይ ያስቀምጣል። የሰላም አለቃ የሆነው ኢየሱስ ክርስቶስ ይህን ምድር መግዛት ሲጀምር ሁኔታው ሁሉ ካሁን የተለየ ይሆናል ወገኖች። ያኔ የአካባቢ ጥበቃ፣ የድህነት ማስወገጃ እቅድና የሞራል ተሐድሶ ፕሮግራም የሚባሉት ሁሉ በፍጹም አያስፈልጉም። ውሃ ባህርን እንደሚሞላ እንዲሁ ምድር በጽድቅና በሰላም ትሞላለች። እግዚአብሔር የተመሰገነ ይሁን። የእስራኤል መንግሥት መመስረት ወደፊት ስለሚፈጸሙት ሦስት ነገሮች ያመለክታል። ልብ በሉ፣ የእስራኤል መንግሥት መመስረት ወደፊት ስለሚፈጸሙት ሶስት ነገሮች ያመለክታል። ጻፍ አርጉ። አንደኛው ኃይልና ስልጣን ያለው ሆኖም በጽድቅ የሚያስተዳድር ንጉስ እንደሚመጣ፣ ኃይልና ስልጣን ያለው ሆኖም በጽድቅ የሚያስተዳድር ንጉስ እንደሚመጣ፣ በጽድቅ የሚያስተዳድር ንጉስ እንደሚመጣ። ሁለተኛው በእግዚአብሔር በመታመን የሚያስተዳድር ንጉስ እንደሚመጣ፣ በእግዚአብሔር በመታመን የሚያስተዳድር ንጉስ እንደሚመጣ። ሶስተኛው ነጥብ ደግሞ ለእግዚአብሔር ታዛዥ የሆነ ንጉስ እንደሚመጣ ያመለክታል። የንጉሶች ንጉስ ኢየሱስ ክርስቶስ አንድ ቀን ወዳጆቼ ይመጣል። ለዓለም የሚያስፈልጋት ንጉስ እርሱ ነው። እርሱን በጽናት በእምነት እየወደቅን እየተገፋን እያነከስንም ቢሆን እንደ ያዕቆብ መከተል አለብን። የእግዚአብሔር ልጅ ኢየሱስ ክርስቶስ ሲገለጥ ሰላም በዚህ ምድር ላይ ይነክሳል። እግዚአብሔር ይባረክ። እንግዲህ የተከበራችሁ አድማጮች የመጽሐፈ ሳሙኤል መግቢያ በዚሁ ላይ እናበቃና አሁን ወደ ምዕራፍ 1 እንሸጋገራለን። ወገኖች ይህ ምዕራፍ የሳሙኤል መወለድና ሳሙኤል ወደ ካህኑ ወደ ኤሊ ዘንድ መወሰዱን በስፋት ይገልጻል። እንግዲህና ልድገምላችሁ። ምዕራፍ 1 የሳሙኤል መወለድና ሳሙኤል ወደ ካህኑ ወደ ኤሊ ዘንድ መወሰዱን በስፋት ይገልጻል። መጽሐፈ ሳሙኤል ቀዳማዊ የሚጀምረው ባንዲት እግዚአብሔርን በመትፈራ ሴት ጸሎት ነው። ጻፍ አርጉ። መጽሐፈ ሳሙኤል ቀዳማዊ የሚጀምረው ባንዲት እግዚአብሔርን በመትፈራ ሴት ጸሎት ነው። ህዝቡ ንጉስ እንዲሰጣቸው በሚጮህበት ወቅት ሐና ግን ልጅ እንዲሰጣት ወደ እግዚአብሔር ትጮህ ነበር። አስተዋላችሁ? ህዝቡ ንጉስ እንዲሰጣቸው በሚጮህበት ወቅት ሐና ግን ልጅ እንዲሰጣት ወደ እግዚአብሔር ትለምን ነበር። በዚህች ሴት ጸሎት እግዚአብሔር መንግስትን ሊመሰርት ነው። በሴሎ በነበረው መቅደስ ፊት ለፊት ስትጸልይ የተመለከታት ካህኑ ኤሊ ሐናን እንደሰከረች ቆጠራት። በኋላ ግን ልጅ ለማግኘት የነበራትን መሻት ሲሰማ ባረካት። ሐና ሳሙኤልን ወለደች። በስለቷ መሰረትም ወደ ካህኑ ወደ ኤሊ አመጣችው። እስቲ ቁጥር 1ና 2 ምን እንደሚለን እንመልከት። በተራራማው በኤፍሬም አገር ካርማቴ መሴፋ የሆነ ስሙ ህልቃና የተባለ ኤፍሬማዊ ሰው ነበር። እሱም የኢያሬም ኤል ልጅ፣ የኤልዮ ልጅ፣ የቶሄው ልጅ፣ የናሲብ ልጅ ነበር። ሁለትም ሚስቶች ነበሩት። የአንዲቱ ስም ሐና፣ የሁለተኛይቱም ስም ፍናና ነበር። ለፍናናም ልጆች ነበራት፣ ለሐና ግን ልጅ አልነበራትም ይላል። ልቃና ሁለት ሚስቶች ነበሩት። ወዳጆቼ ምናልባትም እንደዚያ ማድረጉን እግዚአብሔር ሳይስማማበት እንዳልቀረ ታስቡ ይሆናል። ይሁን እንጂ በፍጹም እንደዛ አይደለም። ምክንያቱም መጽሐፉን ባነበባችሁ መጠን ሁለት ሚስቶች እንዲያገባ የእግዚአብሔር ፈቃድ እንዳልነበር እንረዳለን። ብዙ ጊዜ እግዚአብሔር ሁለት ሚስቶችን ሰዎች እንዲያገቡ ይፈቅዳል። ይህንንም የምንመለከተው ከመጽሐፍ ቅዱስ ነው። ሰዎች ሲሉ አደምጣችኋለሁ፣ እሰማችኋለሁ። አንዳንድ ነገሮች በመጽሐፍ ቅዱስ ስለተጻፉ ብቻ እግዚአብሔር ተስማምቶባቸዋል ማለት አይቻልም፣ ወይም ደግሞ ሊሆንም አይችልም። ለምሳሌ ያህል የሰይጣን ውሸት በመጽሐፍ ቅዱስ ውስጥ ተጽፏል። ታዲያ በዚህ ውሸት እግዚአብሔርም ተስማምቶበታል ማለት ነውን? አብርሃም አጋርን እንደ ሁለተኛ ሚስት ባገባ ጊዜ እግዚአብሔር እንዳልደገፈለት ይታወቃል። ከአጋር የተወለደው ልጅ ፍሬ ዛሬም ቢሆን ወገኖቼ ውጤቱ እየታየ ነው። እናንተም ታውቃላችሁ። አብርሃም ከአጋር የወለደው ልጁ እስማኤል የአረቦች አባት ነበር። ተመልከቱ፣ አብርሃም ከአጋር የወለደው ልጁ እስማኤል የአረቦች አባት ነበር። አረቦችና እስራኤል ደግሞ በአሁኑ ወቅት በየዕለቱ በራዲዮ ወይም በጋዜጣ በማንኛውም ዜና ማሰራጫ እንደምትሰሙት እንደ ጠላት እንደሚታዩ ሁላችንም የምናውቀው ነው። ልቃና የሁለት ሴቶች ባል በመሆኑ በቤተሰቡ ውስጥ አለመግባባት ተፈጥሯል። ልብ በሉ፣ ልቃና የሁለት ሴቶች ባል በመሆኑ በቤተሰቡ ውስጥ አለመግባባት ተፈጥሯል። ብጥብጥ አለ ማለት ነው። እንደዚህ አይነቱን ትዳር እግዚአብሔር እንደማይባርክ ምናልባት ያንድ ማስረጃ ሊሆነን ይችላል። ቁጥር 3ን ተመልከቱ። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየአመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለት የሌዊ ልጆች አፍኒንና ፍንሐስ በዚያ ነበሩ ይላል። ወዳጆቼ ይህን ጥቅስ ለረጅም ጊዜ ባነበብኩበት ጊዜ እረበሽ ነበር። ጸሐፊው የሌዊ ልጆች በቤተ መቅደስ እንደነበሩ የሚነግረን ለምንድን ነው? በዚህ ጉዳይ የተነሳ ልቤ ዘወትር ይረበሽ ነበር። ለምን እንደሆነ ወደፊት የምንመለከተው ይሆናል። በዚያ ዘመን ወደ ቤተ መቅደስ መሄድ ይህን ያህል ዋስትና ያለው ጉዳይ አልነበረም። እነዚህ የካህኑ የሌዊ ልጆች በጣም አመፀኞች ነበሩ። አንዳንድ ቤተ ክርስቲያኖችም እንዲሁ አደገኛና የክፉዎች መሰባሰቢያ ናቸው። አንዳንድ ሰዎች ምን ነው ኢየሱስና ደቀ መዛሙርቱ በነበሩበት አዳራሽ ውስጥ አብሬው በኖርኩ ይላሉ። እንደ እውነቱ ከሆነ ግን ሰይጣንም በዚያ ስፍራ ነበር። እርግጥ ነው ማንም የጋበዘው የለም፣ እርሱ ግን እዚያ ነበር። ስለዚህም እግዚአብሔርን ለማምለክ ኢየሩሳሌም ወዳለው ቤተ መቅደስ መሄድ ችግር ያለበት ነበር። ክፋትና መጽ በሁለቱ የሌዊ ልጆች አድሮ በዚያ ስፍራ በአካል ተገልጦ ነበር። አንደኛ ሳሙኤል ምዕራፍ 1 ከቁጥር 4 እስከ 5 ያለውን ተመልከቱ። አንደኛ ሳሙኤል ምዕራፍ 1 ከቁጥር 4 እስከ 5 ያለውን ደግሞ አብረን እናንብብ። ልቃና የሚሰዋበት ቀን በደረሰ ጊዜም ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበርና ለሐና ሁለት ጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማጸኗን ዘግቶ ነበር ይላል። እዚህ ላይ ይህንን ልብ በሉ። ልቃና ከሌላዋ ሚስቱና ከልጆቿ የበለጠ እጥፍ ድርሻ ለሐና ይሰጥ ነበር። ግን ለምን? ምክንያቱም ሐናን ይበልጥ ይወዳት ነበርና ነው። ቁጥር 6ን ተመልከቱ። እግዚአብሔርም ማጸኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር ይላል። እዚህ ላይ ለሐና ጠላት የሆነቻት የልቃና ሌላዋ ሚስት ፍናና እንደነበረች መረዳት ይቻላል። ሁለቱ በጥሩ ቃል እንኳን አይነጋገሩም ነበር። እንዲህ አይነት ቤተሰብ ደግሞ ደስ የሚል ቤተሰብ አይደለም። ታዲያ ሐቁ ይሆኖ ሳለ ሁለት ሚስት ማግባት የእግዚአብሔር ፈቃድ ነው የሚል ማን ነው? እናንተስ ይህንን ለመናገር ትደፍራላችሁን? ወዳጆቼ አና ግራ ተጋብታለች፣ ተጨንቃለች። በዚህ ጊዜ በጸሎት ወደ እግዚአብሔር ቀረበች። በየዓመቱም እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሺም? ለምንስ ልብሽ ያዝንብሻል? እኔስ ከአስር ልጆች አልሻልሽምን አላት። በሴሎ ከበሉና ከጠጡ በኋላም ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃና አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረረ ነበር። በእግዚአብሔርም ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ፣ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስዕለት ተሳለች ይላል። አንደኛ ሳሙኤል ምዕራፍ 1 ከቁጥር 7 እስከ 11 ያለውን ይመለከቷል። በልቧ ትመረር ነበር የሚለው ቃል ልጅ ስለሌላት ምን ያህል አዝና እንደነበር ያመለክታል። አስተዋላችሁ? በልቧ ትመረር ነበር የሚለው ቃል ልጅ ስለሌላት ምን ያህል አዝና እንደነበር ነው ይህ ክፍል የሚያስረዳን። ስለሆነም ወደ እግዚአብሔር ጸለየች። ልመናዋን ከሰማትም ሁለት ነገሮችን እንደምታደርግ ቃል ገባች። አንደኛው በዘመኑ ሁሉ እግዚአብሔርን ያገለግላል፣ ይህ የሚወለደው ልጇ ማለት ነው። በዘመኑ ሁሉ እግዚአብሔርን ያገለግላል። ሁለተኛው ደግሞ ናዝራዊ ይሆናል፣ ማለትም ለእግዚአብሔር አገልግሎት ይለያል ማለት ነው። እነዚህ ሁለቱ እሷ አና ማለት ነው ልጅ ብታገኝ የተሳለችው ነገሮች ናቸው። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። አናም በልቧ ትናገረ ነበር። ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደሰከረች ቆጠራት የሚለውን ደግሞ ከቁጥር 12 እስከ 13 ባለው ስፍራ ላይ እናገኛለን። ኤሊ ሊቀ ካህን ነበር። ወዳጆቼ ይቺ በጣም ያዘነች ሴት ወደ ቤተ መቅደስ መጣ ስትጸልይ አያት። አፏን ልብ ብሎ ሲመለከት ከንፈሯ ይንቀሳቀስ ነበር፣ የምትናገረው ግን አይሰማም። ሰክራለች ብሎ ማሰቡ በዚያ ዘመን ስለተለመደው ነገር የሚሰጠን ፍንጭ አለ። የገዛ ልጆቹ ሰክረው በቤተ መቅደሱ ይታዩ ነበር። ኤሊ ችግሩን ቢያውቅም አይቶ እንዳላየ ያልፈው ነበር። ሐና በተመስጦ ስትጸልይ የተመለከታት ካህን እንደ ሰከረች አሰበ። ለምን እንደ ነበር ማሰብ ትችላላችሁን? ምክንያቱም ወደ እግዚአብሔር መቅደስ የሚመጡ ሌሎች ሰዎችንም በዚያ ሁኔታ ማየቱ የተለመደ ነበርና ነው። ያ ዘመን የአምልኮ ስፍራ ከሌላው ስፍራ ያልተለየበት ዘመን ነበር። ቁጥር 14 እና 15ን አለፍ ብላችሁ ተመልከቱ። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አላት። አናም ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣው፣ ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ ብላ መለሰችለት። ዛሬ እንደ ሐና የሚጸልዩ ብዙ ሰዎችን አናገኝም። ወዳጆቼ ጸሎታችን ቁጥብና ውስን ነው። እንደ ሰካራም ቆጥሯት ነበርና ሐና ለሊቀ ካህኑ ሐዘኔና ጭንቀቴ ስለ በዛ እስካሁን ድረስ ተናግሬ ያለውና ባሪያን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰች። ኤሊም በደና ሂጂ፣ የእስራኤልም አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያህ በዐይን ፊት ሞገስ ላግኝ አለች። ሴቲቱም መንገዷን ሄደች፣ በላችም፣ ፊቷም ከእንግዲህ ወዲያ ሐዘንተኛ መስሎ አልታየም የሚለውን ቃል ደግሞ ከቁጥር 16 እስከ 18 ባለው ስፍራ ላይ ተጽፎ እናገኛለን። ኤሊ ወዳጆቼ ስህተቱን ተረድቷል። የሰጣት በረከት ራሱ ትንቢታዊ ነበር። ፊቷም ከእንግዲህ ወዲያ አዘንተኛ መስሎ አልታየም የሚለው ቃል እግዚአብሔር ጸሎቷን እንደ ሰማና መልስም እንደሚሰጣት በማመኗ ልቧ ማረፉን ያመለክታል። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። እግዚአብሔር በዚህ መጽሐፍ ውስጥ ብዙ ቁም ነገሮችን ለሕይወታችንም የሚተርፍ ትልቅ በረከትን ስላለው ትምህርቱን በደንብ እንደምትከታተሉ ተስፋ እናደርጋለን። ጥያቄ ወይም አስተያየት ካላችሁ በአድራሻችን ጻፉልን። ጸሎታችሁም ለአገልግሎታችን ትልቅ በረከት ነውና በጸሎታችሁ ሁሉ አስቡን። በሰላም ደግ
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።